የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ ለስድስት ወራት የሚዘልቅና ከዛሬ ጀምሮ ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ታወጀ።
አዋጁ በሚቀጥሉት 48 ሰዓታት ውስጥ ለሕዝብ ተወካዮች ምክር ቤት ቀርቦ በምክር ቤቱ ይጸድቃል ተብሎ ይጠበቃል። ነገር ግን ከዛም ቀደም ብሎ ዛሬ በሚኒስትሮች ምክር ቤት ከጸደቀበት ጊዜ ጀምሮ ተፈጻሚ ይሆናል ማለት ነው።
የኢትዮጵያ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ናቸው። ከመንግሥት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ጋር ዛሬ ለሀገር ውስጥ መገናኛ ብዙሃን በሰጡት የጋራ መግለጫ ከተናገሩት የተወሰደ ነው። በዕለቱ አቢይ ርዕስ ይቀርባል። በወሎ ግንባር ህወሓትን ወግነው የሕይወት መሥዋዕትነት የከፈሉ የውጭ ኃይሎች መኖራቸውን ጠቅላይ ሚኒስትር አብይ አህመድ ይፋ አደረጉ ይላል ሌላዊ መጽሔት ርዕሳችን። የዚህም ዝርዝር ደርሶናል። ማክሰኞ ጥቅምት 23 2014 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ስርጭታችንን ለመከታተል ለምትሹ አድማጮች ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዌብና ማኅበራዊ መገናኛ አሰናጃችን አበባየው ገበያውና እንዲሁም ከቴክኒሻናችን ኔልሰን ሎፔዝ ጋር የዕለቱ ዋና አዘጋጅ ጽዮን ግርማ ናት። እንዲሁም በያሉበት የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን እንዘልቃለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ ለስድስት ወራት ከዛሬ ጀምሮ ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ታወጀ። ማምሻውን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና ፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በጋራ የሰጡትን መግለጫ ጠቅሰው የአገር ውስጥ መገናኛ ብዙሃን እንደዘገቡት የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ እንዲታወጅ የውሳኔ ሀሳብ አቅርበዋል። አዋጁ በሕዝብ ተወካዮች ምክር ቤት በ48 ሰዓት ውስጥ እስኪጸድቅ ከዛሬ ጀምሮ ተፈጻሚ ይሆናል ተብሏል። አድማጮች፣ የዚህ ዘገባ ዝርዝር ከዜና በኋላ በሚኖረው ጊዜ በዝርዝር ይቀርባል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ኢትዮጵያን ጨምሮ ሶስት የአፍሪካ አገራትን በምህጻሩ አገዋ እየተባለ ከሚታወቀው ከአፍሪካ እድገት እድል ድንጋጌ አባልነት ለመሰረዝ ማቀዳቸውን ለአገሪቱ ኮንግረስ በደብዳቤ አሳወቁ። ባይደን አገራቱን ጥሰዋል ያሏቸውን የድንጋጌውን ክፍሎች ለውሳኔያቸው ምክንያት አድርገው አቅርበዋል። ሀብታሙ ስዩም ዝርዝሩን ይዟል።
ፕሬዚደንት ጆ ባይደን ለዩናይትድ ስቴትስ ኮንግረስ በጻፉት የቅድ ማሳወቂያ ደብዳቤ ላይ ኢትዮጵያን፣ ጊኒንና ማሊን ከአፍሪካ እድገትና እድል ድንጋጌ አገዋ አባልነት ለመሰረዝ ያላቸውን ፍላጎት አሳውቀዋል። ባይደን በደብዳቤያቸው ላይ ይህንን እርምጃ የሚወስዱት ኢትዮጵያ፣ ጊኒና ማሊ በድንጋጌው አንቀጽ 104 ላይ የተቀመጡ አባል ሀገራት ሊያሟሏቸው የሚገቡ ቅድመ ሁኔታዎችን ወይንም ግዴታዎችን ባለማሟላታቸው እንደሆነ ገልጸዋል። ኢትዮጵያ ዓለም አቀፍ እውቅና የተሰጣቸውን የሰብአዊ መብቶችን መጣሰዋ፣ ጊኒ የሕግ የበላይነት እንዲከበርና ፖለቲካዊ ብዝሃነትም እንዲሰፍን የሚያበቁ ተከታታይ መሻሻሎችን አለማሳየቷ፣ ማሊ ዓለም አቀፍ እውቅና ላገኙ የሰብአዊ መብት ጥሰቶች እልባት ባለመስጠቷ፣ የሕግ የበላይነት እንዲከበር፣ ፖለቲካዊ ብዝሃነት እንዲሰፍን፣ ዓለም አቀፍ እውቅናን ያገኙ የሰራተኞች መብቶች እንዲከበሩ የሚያስችሉ ተከታታይ መሻሻሎችን ባለማሳየቷ እርምጃው እንደሚወሰድባቸው ደብዳቤው ያትታል። ከሶስቱም ሀገራት መንግስታት ጋር ጠበቅ ያሉ ንግግሮች ቀደም ባለው ጊዜ ቢደረጉም መንግስታቱ ግን ተገቢውን እርምጃ መውሰድ እንደተሳናቸው በደብዳቤው ላይ ተገልጸዋል። በዚህ ምክንያት ከመጪው የጎርጎሳውያኑ ጥር 1 2022 ጀምሮ ሶስቱም ሀገራት ከድንጋጌው ተጠቃሚ የሳህራ በታች ሀገራት ዝርዝር ውስጥ እንደሚሰረዙ ተነግረዋል። ለድንጋጌው ብቁ የሚያደርጉ ቅድመ ሁኔታዎችን በማሟላት ረገድ ሀገራቱ መሻሻል ማድረግ አለማድረጋቸውን መመዘን እንደሚቀጥሉ ፕሬዚደንት ባይደን በደብዳቤው ላይ አሳውቀዋል። ላለፉት 21 ዓመታት በየዓመቱ በመቶ ሚሊዮኖች ዶላር የሚገመት ሸቀጥ ወደ ዩናይትድ ስቴትስ ካለቀረጥ በመላክ የእድሉ ተጠቃሚ ከነበሩት ሀገራት መካከል አንዷ የሆነችው ኢትዮጵያ ዩናይትድ ስቴትስ እዚህ እርምጃ ላይ ብትደርስ ሊከተል የሚችለውን አሉታዊ ውጤት በማንሳት ውሳኔውን እንድታጤን በተለያዩ ባለሥልጣናቶቿ በኩል ስታሳስብ ቆይታለች። በዋነኝነት ቁጥራቸው ወደ 200,000 የሚጠጉ በተለያዩ ፋብሪካዎች ውስጥ ተቀጥረው የሚሰሩ ሰራተኞች ውሳኔው ጫና እንደሚያሳድርባቸው መቀመጫውን በዩናይትድ ስቴትስ ላይ እንዳደረገው የአሜሪካ ኢትዮጵያን የሕዝብ ግንኙነት ተቋምን የመሰሉ የሲቪል ማህበራት ሲናገሩ ቆይተዋል። የምጣኔ ሀብት ባለሙያዎችም ከ90% በላይ ሴቶችን የሚያስተዳድሩ ፋብሪካዎችን እጣ ፈንታ አጣብቂኝ ውስጥ ሊያስገባ ይችላል በሚል የእርምጃውን አሳሳቢነት ሲያስረዱ ሰንብተዋል።
በኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ከዩናይትድ ስቴትስ በኮቫክስ በኩል የተላኩ ከ1.5 ሚሊዮን በላይ የፋይዘር የኮቪድ-19 ክትባት መድኃኒቶች ኢትዮጵያ መድረሳቸውን በኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ አስታወቀ። ይህ እንደ አውሮፓ አቆጣጠር ከሐምሌ 2021 ጀምሮ ወደ ኢትዮጵያ የተላከውን የፋይዘር የኮቪድ-19 ክትባት መጠን ወደ 4 ሚሊዮን የሚያደርሰው ሲሆን ከአንድ አገር ብቻ ወደ ኢትዮጵያ ከተላኩት ክትባቶች ውስጥ ከፍተኛው እንደሆነ ኤምባሲው አስታውቋል። ሶማሊያ ለታችኛው ፓርላማ የምታደርገውን ኢመደበኛ ምርጫ አቋረጠች። የአገሪቱ የፖለቲካ ፓርቲ መሪዎች ስምምነት ላይ መድረስ ባለመቻላቸው ምርጫው እስካሁን ድረስ ብዙ ጊዜ ተቋርጧል። ኤደን ገረመው የሙሐመድ ካህያን ዘገባ እንደሚከተለው ታቀርባለች።
ሰኞ ዕለት በሞቃዲሾ የተጀመረው የሶማሊያ የፓርላማ የህግ መምሪያ ምርጫ ተጓተተ። 275 መቀመጫዎች ያሉት የህግ መምሪያው 101 በሚሆኑ በተለያዩ ከሶማሊያ ጎሳዎች የተወከሉ መራጮች አማካኝነት የሚመረጥ ሲሆን በምክር ቤት ውስጥ በአካል ተሰብስበው በሚደረግ ምስጢራዊ የድምጽ መስጫ ኮረጆ አማካኝነት ድምጾች ይሰበሰባሉ። አሸባሪውና ታጣቂው አልሻባብ ምርጫውን ለማደናቀፍ በማስፈራራቱ የተነሳም የምርጫ ቀጠናዎች በሶማሊያ የደህንነት ተቋማትና አፍሪካ ህብረት ሰላም አስከባሪዎች ይጠበቃሉ። ከሶማሊላንድ የመጡት ምክትል ጠቅላይ ሚኒስትር ማሃዲ ሙሐመድ ጉሌድ እጅግ በሰፋ ልዩነት ድል የተቀዳጁ የመጀመሪያው የምክር ቤቱ አባል ሲሆኑ ለሀገሪቱ ደህንነት ዴሞክራሲያዊ የሆነ ጉዞ አስፈላጊ ነው ይላሉ።
ዶረሸዱ ዋቱብ ተከሊ የልጉ ከለነበት ገልከራዩ
የምርጫ ሂደት በዜጎች መካከል በሰላም አብሮ ለመኖርና በስልጣን ያለውን አስተዳደር ለመመዘን አስፈላጊ ነገር ነው ነበር ያሉት ምክትል ጠቅላይ ሚኒስትሩ። ቀሪዎቹ ድምጾችም ለፕሬዝዳንታዊ ምርጫው ፈር እንዲቀዱ ከታሳስ በፊት እንዲካሄዱም አመልክተዋል። የሶማሊያ የፌዴራል የምርጫ አመራር ኤጀንሲም እንደ ሴቶች ላሉ የተወሰኑ ቡድኖች በፓርላማ ውስጥ መቀመጫ መኖሩን አረጋግጣለሁ ብሏል። አህመድ ሰፊና የሶማሊያ ምርጫ ኮሚሽን ቃል አቀባይ ናቸው። አህመድ ሰፊና በፓርላማው ህግ መምሪያ ውስጥ 30%ና ከዛ በላይ የሚሆኑ መቀመጫዎችን ኮታ ሴቶች እንዲያገኙና መንግስት ሂደቱን ማፋጠኑን እናረጋግጣለን ያሉት የፓርላማው የላይኛው ምክር ቤት አባላት ባለፈው ወር ላይ የተመረጡ ሲሆን 329 የሚሆኑት የሶማሊያ ህግ አውጪዎች በቀጣይ አንድ ወር ጊዜ ውስጥም የሀገሪቱን ፕሬዝዳንት እንዲመርጡ ይጠበቃሉ። ፕሬዝዳንት መሐመድ አብዱላሂ መሐመድ የስልጣን ዘመናቸው ባለፈው የካቲት ወር ላይ ቢያበቃም ነገር ግን በህገ መንግስቱ መሰረት ህግ አውጪዎቹ ተተኪውን ፕሬዝዳንት እስኪመርጡ ድረስ በስልጣን ላይ ይቆያሉ።
በተለያዩ የዩናይትድ ስቴትስ ግዛቶች ውስጥ በዛሬው ዕለት በመካሄድ ላይ በሚገኘው ምርጫ በምርጫው ሂደት ላይ ስላለው ተአማኒነትና ተቀባይነት ፍንጭ የሚሰጥ ሲሆን የበርካታ አወዛጋቢ ፖሊሲዎች ተቀባይነት የሚፈተኑበት እንደሆነም ባለስልጣናቱ ተናግረዋል። ዛሬ ልዩ ትኩረት የተሰጣቸው የኒው ጀርሲና የቨርጂኒያ ገዢዎችን ምርጫ ውድድር ጨምሮ ከንቲባዎች፣ የወረዳ ምክር ቤትና የትምህርት ቤት ቦርድ አባላት ምርጫ በበርካታ የዩናይትድ ስቴትስ ግዛቶች እየተካሄደ ነው። በዚህ ምርጫ አስቀድመው የሚፈተነው ሪፐብሊካኖች በሚያስተዳድሯቸው አንዳንድ ክፍለ ግዛቶች በመራጮች ተሳትፎ ላይ ተጥለዋል የተባሉት ገደቦችና የምርጫ ተአማኒነት ናቸው። ካለፈው ፕሬዝዳንታዊ ምርጫ በኋላ ለረጅም ጊዜ የተነዙ የተሳሳቱ መረጃዎች ትክክለኛ መሆን አለመሆናቸው የሚረጋገጥበት ጊዜ መሆኑን ባለስልጣናት ገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከ100 በላይ አገሮች የተሰበሰቡ የዓለም መሪዎች በተገኙበት በስኮትላንዱ ግላስኮ የአየር ንብረት ጉባኤ ላይ ትናንት ሰኞ ባሰሙት የመክፈቻ ንግግር አሜሪካ የዓለም የሙቀት መጠንን ለመቀነስ ያስቀመጠችውን አዲስ ግብ አብራርተዋል። ዩናይትድ ስቴትስ ባለፈው ሚያዝያ ወር በተካሄደው የመሪዎች ጉባኤ ላይ ባስቀመጥኩት ግብ መሰረት እንደ አውሮፓ አቆጣጠር በ2030 በ2005 ከነበረው የልቀት መጠን ከ50-52% በታች በማድረግ ያሰበችውን ግብ ልታሳካ ትችላለች ብለዋል ባይደን። ለዓለም ማሳወቅ የምፈልገው ዩናይትድ ስቴትስ ወደ መድረኩ መመለሷን ብቻ አይደለም በአርአያነትም ምሳሌ በመሆን ተመራለች ብለን ተስፋ እናደርጋለን ብለዋል። አጥፍቶ ጠፊዎችን ጨምሮ የተለያዩ ታጣቂዎች ያሉበት ቡድን ካቡል በሚገኘው በአፍጋኒስታን ትልቁ የጦር ሆስፒታል ላይ ዛሬ ማክሰኞ ባደረሰው ጥቃት በትንሹ 15 ሰዎች የተገደሉ ሲሆን ሌሎች በርካቶች ቆስለዋል። ስማቸውን ያልገለጹ አንድ ባለስልጣን ጥቃቱ መድረሱን ያረጋገጡ ሲሆን የአፍጋኒስታን ዜና አገልግሎት የአይን እማኞችን ጠቅሶ ጥቃቱ የተፈጸመው ዳኤሽ ተብሎ በአገሬው ሰዎች በሚጠራው የእስላማዊ መንግስት መሆኑን ዘግቧል። የአፍጋኒስታን መንግስት ቃል አቀባይ ሁለት ቦምቦች በሆስፒታሉ መግቢያና ከሆስፒታሉ ውስጥ መፈንዳታቸውን ገልጸዋል። ታሊባን ጥቃቱን ከፈጸሙ ሌሎች ታጣቂዎች ጋር ሆስፒታል ውስጥ የተዋጋ ሲሆን በጥቃቱ ምን ያህል ጉዳት እንደደረሰ በትክክል አልተገለጸም። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ በኮቪድ-19 የሞቱት ሰዎች ቁጥር ከ5 ሚሊዮን በላይ በልጧል መባሉን ዓለም አቀፍ ሀፍረት ነው ሲሉ ትናንት ሰኞ በሰጡት መግለጫ ተናገሩ። ዓለም ለዚህ የበቃው ፍትሃዊ ባልሆነው የክትባት ስርጭት የተነሳ መሆኑንም ዋና ጸሐፊው ተናግረዋል። ጉተሬዝ እነዚህ 5 ሚሊዮን ሰዎች ዝም ብሎ ወረቀት ላይ ያሉ ቁጥሮች አይደሉም። እናቶች፣ አባቶች ናቸው። ወንድሞችና እህቶች፣ ሴትና ወንድ ልጆች ናቸው። ጓደኞችና የሥራ ባልደረቦች ናቸው። ድንበር በማይወስነው ምህረት አልባ በሆነው ቫይረስ ሕይወታቸው በአጭር የተቀጨ ናቸው ብለዋል። የጆን ሃፕኪንስ ዓለም አቀፉ የኮቪድ-19 የመረጃ ማዕከል ትናንት በሰጠው መግለጫ በመላው ዓለም በኮቪድ-19 ሕይወታቸው ያለፈው ሰዎች ቁጥር ከ4 ወራት በፊት 4 ሚሊዮን የነበረ ሲሆን አሁን ከ5 ሚሊዮን በላይ መድረሱን ማስታወቁ ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የዕለተ ማክሰኞ ዝግጅታችንን ነው። ጥቅምት 23 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናመራው። በኢትዮጵያ ለስድስት ወራት ከዛሬ ጀምሮ ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ታውጇል። ማምሻውን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለአገር ውስጥ መገናኛ ብዙሀን በሰጡት የጋራ መግለጫ አዋጁ ከዛሬ ጀምሮ ተፈጻሚ ይሆናል ነው ያሉት። ለህዝብ ተወካዮች ምክር ቤት መላኩንና በሚቀጥሉት 48 ሰዓታት ውስጥም ይጸድቃል ተብሎ እንደሚጠበቅ ተገልጿል። ለዝርዝሩ ጽዮን ግርማ።
የሀገር ህልውናና ሉዓላዊነት ላይ የተደቀነን አደጋ ለመከላከል በሚል ርዕስ በአዋጅ ቁጥር 5/2014 የወጣው ድንጋጌ የአስቸኳይ ጊዜ አዋጅ መምሪያ እዙ የሀገርን ህልውናና ሉዓላዊነት እንዲሁም የሰላማዊ ዜጎችን ደህንነት ለመጠበቅ አስፈላጊ ነው ብሎ ሲያምን በየትኛውም የሀገሪቱ ክፍል መከላከያ ኃይልን ወይም የትኛውንም ሌላ የጸጥታ አካል በማሰማራት ሰላምና ጸጥታ እንዲያስከብሩ ትዕዛዝ ሊሰጥ ይችላል ይላል። የዚህን አዋጅ መጽደቅ አስመልክቶ መግለጫ የሰጡት የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አዋጁ ከዛሬ ጀምሮ ተግባራዊ ይሆናል ብለዋል።
አዋጁ በሚቀጥሉት 48 ሰዓታት ውስጥ ለህዝብ ተወካዮች ምክር ቤት ቀርቦ በምክር ቤቱ ይጸድቃል ተብሎ ይጠበቃል። ነገር ግን ከዛም ቀደም ብሎ ዛሬ በሚኒስትሮች ምክር ቤት ከጸደቀበት ጊዜ ጀምሮ ተፈጻሚ ይሆናል ማለት ነው።
ዶክተር ጢሞቴዎስ የአዋጁ ዓላማ ነው ያሉትን እንደሚከተለው አስረድተዋል።
አሁን ባለንበት ነባራዊ ሁኔታ ውስጥ ከፍተኛ የሆነ አደጋ በሀገር ህልውና ላይ፣ በሀገር ሉዓላዊነት ላይ፣ በሀገር የግዛት አንድነት ላይ ተደቅኗል። ይህ አደጋ መደበኛ በሆነው የህግ ማስከበር ስርዓትና አካሄድ ብቻ በበቂ ሁኔታ ምላሽ ሊሰጥ ቻል፣ በበቂ ሁኔታ ልንቆጣጠረው የምንችል ባለመሆኑ ጠንከር ባለ በተደራጀ ሁኔታ የጸጥታና የደህንነት ተቋማት እንዲሁም ዜጎችም በመተባበርና በመቀናጀት የተደቀነውን አደጋ ለመቀልበስ ይችሉ ዘንድ ምቹ የሁኔታ ለመፍጠርና የሕግ ማዕቀፍ ቢኖር ለማድረግ የጸደቀ አዋጅ ነው።
በዛሬው ዕለት የጸደቀው ይህ አዋጅ ያስቸኳይ ጊዜ መምሪያ እዝ እንደሚቋቋም ደንግጓል። ዶክተር ጌዲዮን ያስረዳሉ።
ያስቸኳይ ጊዜ አዋጁን የማስፈጸም ስልጣን የተሰጠው ያስቸኳይ ጊዜ አዋጁን አፈጻጸም በበላይነት የሚመራ የሚከታተል ተግባራዊ የሚያደርግ አስፈላጊ የሆኑ መመሪያዎችን የሚያወጣ ያስቸኳይ ጊዜ አዋጅ መምሪያ እዝ ያቋቁማል። ያስቸኳይ ጊዜ አዋጅ መምሪያ እዙ በኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም የሚመራ ይሆናል። ተጠሪነቱ ደግሞ ለጠቅላይ ሚኒስትሩ ይሆናል።
ዶክተር ጌዲዮን እዙ መውሰድ የሚችላቸውን ኃላፊነቶች ዘርዝረዋል።
አንደኛ፣ ይህ እዝ በየትኛውም የሀገሪቱ ክፍል መከላከያ ኃይልን ወይም የትኛውንም ሌላ የጸጥታ አካል የክልልም ሆነ የፌዴራል በማሰማራት ሰላምና ጸጥታ እንዲያስከብሩ ትዕዛዝ መስጠት ይችላል። በተጨማሪም ይህ እዝ እድሜያቸው ለወታደራዊ አገልግሎት የደረሱና የጦር መሳሪያ የታጠቁ ዜጎች ወታደራዊ ስልጠና እንዲወስዱ፣ ወታደራዊ ግዳጅ እንዲቀበሉ ሊያዝ ይችላል። ይህንን ትዕዛዝ ደግሞ በተለያየ ምክንያት ተግባራዊ ለማድረግ የማይችሉ ከሆነ ደግሞ በአማራጭ ትጥቃቸውን ለመንግስት እግዚአብሔርነት እንዲያስረክቡ ሊያዝ ይችላል። በተጨማሪም የአስቸኳይ ጊዜ አዋጅ መምሪያ እዙ በመላው ሀገሪቱም ይሁን በከፊል በተወሰኑ በተመረጡ ቦታዎች በተለይም በከተማዎች አካባቢ የሰዓት እላፊ ገደብ መወሰንና ተፈጻሚ ማድረግ ይችላል። በተጨማሪም ማንኛውም የህዝብ የመገናኛና የህዝብ መጓጓዣ ዘዴዎች እንዲዘጉ ወይም እንዲቋረጡ ሊያደርግ ይችላል። በተጨማሪ ይህ እዝ ከሽብር ቡድኖች ጋር ይተባበራል ብሎ ምክንያታዊ በሆነ መልኩ የተጠረጠረ ማንኛውም ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር እንዲውል ለማድረግ አዋጁ ተፈጻሚ በሚሆንበት ጊዜ ሁሉ ተይዞ እንዲቆይ ሊያደርግ ወይም በመደበኛው ህግ ተጠያቂ እንዲሆን ሊያደርግ ይችላል።
በተጨማሪም ያለ ፍቃድ ማንኛውንም የአደባባይ ስብሰባ ወይም ሰላማዊ ሰልፍ ማድረግ መከልከሉን፣ ያለ ዕውቅናና ፍቃድ ማናቸውንም የጦር መሳሪያ ይዞ መንቀሳቀስ መከልከሉን፣ በከተሞች አካባቢ የነዋሪ መታወቂያ፣ የመንጃ ፍቃድ፣ የሰራተኛ መታወቂያ፣ ፓስፖርት ወይም ከነዚህ ጋር ተመጣጣኝ የሆነ መታወቂያ ሳይዙ መንቀሳቀስ የተከለከለ መሆኑን ደንግጓል። ዶክተር ጌዲዮን ያስረዳሉ።
በተጨማሪም ከሽብር ቡድኖች ጋር ይተባበራል ብሎ ምክንያታዊ በሆነ መልክ የጠረጠረውን ማንኛውንም ሰው ወይም ድርጅት፣ ንብረት ሆነ ቤት፣ ህንፃ፣ መጓጓዣ፣ ግቢ ያለ መበርበሪያ ፈቃድ ሳያስፈልገው መበርበር፣ ማንኛውንም ሰው ማስቆም፣ ማንነቱን መጠየቅ፣ መፈተሽ፣ ብርበራ ማካሄድ፣ በብርበራ የተገኘ መሳሪያም ካለ መውረስ ይችላል፣ ያለ ፍቃድ የተገኘን መሳሪያ። በተጨማሪ ይህ እዝ ለተወሰነ ጊዜ መንገዶችን፣ አገልግሎት መስጫ ተቋማትን ለመዝጋት እንዲሁም ሰዎች ለጊዜው በተወሰነ ቦታ እንዲቆዩ፣ ወደ ተወሰነ አካባቢ እንዳይገቡ ወይም ከተወሰነ አካባቢ እንዲለቁ ማዘዝ ወይም መመሪያ መስጠት ይችላል።
ስልጣንን አላግባብ መጠቀም፣ ምክንያታዊ የሆነ ጥርጣሬ ሳይኖር ሆን ብሎ ዜጎችን ማሰር ወይም መሰል እርምጃ መውሰድ የተከለከለ ነው ብሏል አዋጁ። በተጨማሪም በአዋጁ በተሸፈኑ ጉዳዮች ላይ የአስቸኳይ ጊዜ አዋጁ እስኪጠናቀቅ ድረስ የትኛውም የዳኝነት አካል ስልጣን እንደማይኖረው እና በቪየና ኮንቬንሽን የተመለከተው የዲፕሎማቲክ መብት እንደተጠበቀ ሆኖ ከአዋጁ ጋር የሚቃረን የፍሬ ነገርና የስነ ስርዓት ህጎች አዋጁ ላይ ስራ በሚውልበት ጊዜ ተፈጻሚነታቸው ታግዶ እንደሚቆይ ተደንግጓል። የወንጀል ተጠያቂነትን በሚመለከት የሚናገረው የአዋጁ አንቀጽ ድንጋጌውና በአዋጁ መሰረት የወጡ መመሪያዎችን ተላልፎ የተገኘ ማንኛውም ሰው እስከ 3 ዓመት በሚደርስ ቀላል እስራት ወይም እንደ ጥፋቱ ክብደት እስከ 10 ዓመት በሚደርስ ጽኑ እስራት እንደሚቀጣ፣ የተፈጸመው ወንጀል በሌሎች ህጎች ከፍ ያለ ቅጣት የማያስከትል ከሆነ የከበደው ቅጣት ተፈጻሚ እንደሚሆን አመልክቷል።
አመሰግናለሁ ሲሆንን። አድማጮች ተከታዩም እዚያው አዲስ አበባ ያቆየናል። የጦር መሳሪያ ያላቸው የአዲስ አበባ ከተማ ነዋሪዎች በሙሉ መሳሪያቸውን በሁለት ቀናት ውስጥ እንዲያስመዘግቡ ማሳሰቢያ ተሰጠ። የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ኃላፊ ዶክተር ቀነአ ያደታ ዛሬ በሰጡት መግለጫ የጦር መሳሪያ ያላቸው ግለሰቦች ሁሉ እንዲያስመዘግቡና በመሳሪያቸው አካባቢያቸውን መጠበቅ እንዳለባቸውም ገልጠዋል። ለጥበቃ መሰማራት የማይችሉ ከሆነ ደግሞ የቅርባቸው ለሆነ ወይም ለሌላ ለሚያምኑ ሰው በሕጋዊ መንገድ አሳልፈው እንዲሰጡም የጠቆሙት ኃላፊው የከተማው ነዋሪ አካባቢውን በመንደር ተደራጅቶ እንዲጠብቅም አሳስበዋል። ኬኔዲ አባተ የአዲስ አበባ ከተማ ነዋሪዎችንና የሕግ ባለሙያ ሀሳብ በማካተት ተከታዩን አድርሶናል።
የጦር መሳሪያ ኖሯቸው ከዚህ ቀደም ያስመዘገቡ መሆኑ ያላስመዘገቡ ግለሰቦች በሁለት ቀናት ውስጥ መሳሪያቸውን እንዲያስመዘግቡ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ አሳስቧል። የቢሮው ኃላፊ ዶክተር ቀነአ ያደታ ዛሬ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ግለሰቦች መሳሪያቸውን ካስመዘገቡ በኋላ በራሳቸው ህጋዊ መሳሪያ አካባቢያቸውን እንዲጠብቁና በተለያየ ምክንያት ይህን ማድረግ የማይችሉ ደግሞ ለሌላ አካል በህጋዊ መንገድ መሳሪያቸውን መስጠት እንዳለባቸው ተናግረዋል።
በህጋዊነት የታጠቁ የሚሆኑ እስካሁን ወደ ፖሊስ አቅርቦ ያላስመዘገቡ በዚህ ሁለት ቀን ውስጥ ለፖሊስ ጣቢያ ማሳወቅ አለብን። ሁለተኛ ግለሰቦች በራሳቸው መሳሪያ ህጋዊ መሳሪያ አካባቢያቸውን መጠበቅ ይጠበቅባቸዋል። የግል መሳሪያ ያላቸው ግለሰቦች አካባቢያቸውን በራሳቸው መሳሪያ ተደራጅቶ መጠበቅ የሚችሉ ከሆኑ በዛ ደረጃ ይፈጸማል። ግን ደግሞ ህጋዊ መሳሪያ ኖሯቸው አካባቢያቸውን በእርጅና በእመን በተለያየ ምክንያት ጥበቃ ላይ ማሰማራት የማይችሉ ከሆኑ ደግሞ ለሚያምኑት ለቤተሰባቸው ሊሆን ይችላል፣ ለጎረቤታቸው ሊሆን ይችላል፣ ለፖሊስ አሳውቁ። ንብረቱ የራሳቸው ነው፣ ህግ በህጋዊነት የተመዘገበ አሳልፎ ሰጥቶ በዛ የጸጥታ ስራ እንዲሰራበት ይደረጋል ማለት ነው።
በሰሜን ኢትዮጵያ ያለውን ግጭት እንደ መልካም አጋጣሚ በመውሰድ በአዲስ አበባ የተለያዩ ወንጀሎችን ለመፈጸም የሚሞክሩ አካላት መኖራቸውንም የገለጹት ኃላፊው ይህን ለመከላከል የከተማዋ ነዋሪዎች አካባቢያቸውን ተደራጅተው እንዲጠብቁ እንደሚደረግም አመልክተዋል።
ህዝቡ በጣም በተደራጀ መንገድ ከመንደር ጀምሮ በቀጠና በብሎክ ተደራጅቶ የአካባቢውን ሰላም መጠበቅ አለበት። ከዚህ አንጻር የጸጥታ ኃይሎችም አሉ። ከዚህ አደረጃጀት ጋር የተቆራኙ ነው የሚሆኑት።
በእጃቸው ላይ የሚገኘውን የጦር መሳሪያ በማስመዝገብ ግለሰቦች አካባቢያቸውን ተደራጅተው እንዲጠብቁ በሚል በከተማ አስተዳደሩ የወጣውን ማሳሰቢያ በተመለከተ አስተያየታቸውን የጠየቅናቸው የአዲስ አበባ ነዋሪዎች ይህም ብለዋል።
እንግዲህ መግለጫው በሁለት መልኩ ነው። ስጋትም አለው፣ ጥሩ ነገርም አለው። ከጥሩ ነገሩ ስንጀምር መሳሪያ መያዙ የራሱ ጥቅምና ጉዳት ቢኖረውም አሁን ባለንበት ሁኔታ ግን ጉዳቱ የሚያመዝን አይመስለኝም ብዬ ነው የማስበው። ከፖሊስ ከፌዴራል ፖሊስ ጋር በመተባበር በአካባቢ ካሉ የኮሚኒቲ ፖሊሲን ከሚባሉ ጋር በመተባበር ቢደጋገፉ ወይም ደግሞ ቢጠብቁ ለመንግስትም ስራ ያቀላል፣ ለህብረተሰቡም ህብረተሰቡ ራሱ እንዲጠብቅም ያግዘዋል የሚል እይታ አለኝ።
ያው እንግዲህ ዛሬው መግለጫ መንግስት ያው ቢዘገይም ለነገሮች ቢዘገይም ግን አሁንም ቢሆን አረፈደም ጥሩ ነው። ግን ቀኑ አንሷል ነው የምለው። አሁን እቺ ሁለት ቀን አንሳለች ነው የምለው። ሁለተኛ ደግሞ ይሄ ህገወጥነትን ከመከላከልም አንጻር መሳሪያ በህገወጥ የያዙትንም በአንድ ማዕከል መሰብሰቡም ህጋዊነት ማድረጉም ጥሩ ነው፣ ግፋ ሀሳብ ነው። ህዝብም ተቀናይቶ አካባቢውን ከመጠበቅም ከዳር ሁለን እኛ መመልከት የለብንም።
የከተማ አስተዳደሩ ህዝቡን ማደራጀትና በዚህ የታጠቀውን ካልታጠቀው ጋር አቀናጅቶ ራስን ለመከላከል እያደረገ ያለው ዝግጅት ከመጥፎ ጎኑ ይልቅ በጎ ጎኑ ያመዝናል። ስለዚህ በዚህ መልኩ ማደራጀት፣ ህብረተሰቡን ማንቃት፣ የሚችለውን እንዲያደርግ እድል መስጠት ተገቢና ትክክል ነው ብዬ አስባለሁ።
የህግ ባለሙያ የሆኑት አቶ ሞላልኝ መለሰ ለቪኦኤ በሰጡት አስተያየት በሀገሪቱ ያለው የሰላምና የጸጥታ ሁኔታ አሳሳቢ መሆኑን ጠቅሰው የከተማ አስተዳደሩ ስላሳለፈው ውሳኔ ሀሳባቸውን አጋርተውናል።
የመግለጫው ይዘት ያው ግልጽ ነው። አሁን ሀገራችን ያለችበት ወቅታዊ ሁኔታ አለ። ከምንም በላይ በሁሉም የሀገራችን ክልል ውስጥ የሰላምና የጸጥታ ጉዳይ አሳሳቢ እየሆነ የመጣበት ሁኔታ ነው። በተለይም ደግሞ ግለሰቦች የያዟቸው የጦር መሳሪያዎች ለተለያየ አገልግሎት ሊውሉ የሚችልበት ሁኔታ ስለሚኖር ይህንን መቆጣጠር እና በተገቢ ሁኔታ ማስተዳደር የግድ የሚልበት ሁኔታ ላይ ነው ያለ ነው። ከዚህ አንጻር አሁን የከተማው አስተዳደር እንግዲህ በከተማው ላይ አሉ የሚላቸውን ለጸጥታ ስጋቶች ለመቆጣጠር እንዲያስችለው የወሰደው የመጀመሪያው እርምጃ ነው የሚመስለኝ። ይህንን የማስተባበር ስራ ደግሞ በዋናነት ክፍለ ከተማ ፖሊስ መምሪያ ኃላፊነት የተሰጠ ስለሆነ እነዚህን መሳሪያዎች እንደ በየአካባቢው ላይ ያለውን ስርጭት ፖሊስ ተረድቶ እነዚሁ መሳሪያዎች በዛ አካባቢ ላይ ለጸጥታ ማስከበሩ ስራ እንዲሉ ለማድረግ የታሰበ ነው። በንግረ መንገድ ነው። ያልተመዘገበ የጦር መሳሪያ ያላቸው ሰዎችም አስመዝግበው ወደ ህጋዊ መስመር እንዲገቡ የማድረግ ሀሳብም አለው መመሪያው።
ህብረተሰቡ ተደራጅቶ አካባቢውን እንዲጠብቅ በሚደረግበት ወቅት ከመሳሪያ አጠቃቀም ጋር በተያያዘ ወቅቱን ያገናዘበ ጥንቃቄ የሚደረግበት ስርዓት ሊዘጋጅ እንደሚገባም የህግ ባለሙያው አቶ ሞላልኝ ያነሳሉ።
በከተማችን ላይ ተደራጅቶ የአካባቢን ጸጥታና ደህንነት መጠበቅና ማስጠበቅ የተለመደ ስራ ነው። ሁላችንም በየሰፈራችን በራሳችንም እንደገና ተጨማሪ ጥበቃም ቀጥረን የአካባቢያችንን ሰላምና ጸጥታ የማስከበር ስራ እንግዲህ ላለፉት ረዥም ዓመታት ስናከናውን የኖርነው ነገር ነው። አሁን ከተፈጠረው ወቅታዊ ሁኔታ ጋር በተያያዘ ይሄ ነገር በአስገዳጅ ሆኖ ከመምጣቱ እንግዲህ የወቅቱን ሁኔታ ታሳቢ ያደረገ መሆኑ ብቻ ነው የሚያሳየው። ግን በጣም ከፍተኛ ጥንቃቄ ይጠይቃል። በእርግጥ ሰላምና ጸጥታን ተደራጅቶ ማስጠበቅ የግድ ነው። ምንም ድርጅት ውስጥ የሚገባ ነገር አለው። ይሄ ሲደረግን በጣም ከፍተኛ ጥንቃቄ ካልተደረገና ማንም ሰው ደግሞ በሌላ ሰው ላይ ጦር መሳሪያ ይዞ እርምጃ የሚወስድበት ነገር በጣም ከፍተኛ ገደብ ተደርጎበት ካልተያዘ በስተቀር በጣም አደገኛ ሁኔታ ሊፈጠር ይችላል። መሳሪያዎቹ በፖሊስ በሚያውቃቸው መንገድ እንዲተዳደሩ የሚለው ነገር ምናልባትም ይህን ስጋት ታሳቢ ከማድረግ የመጣ ሊሆን ይችላሉ ያስባሉ።
በዚህ ጉዳይ ከአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ ኃላፊ ዶክተር ቀን አያደታ ተጨማሪ መረጃ ለማግኘት ያደረግነው ጥረት ባይሳካም የጸጥታ አካላት ከህብረተሰቡ ጋር ተቀናጅተው እንደሚሰሩ በዛሬው መግለጫቸው አንስተዋል። በህዝብና በመንግስት መካከል ክፍተቶችን ለመፍጠር በማቀድ የፕሮፓጋንዳ መረጃዎችን የሚያሰራጩ አካላት መኖራቸውንም የገለጹት ኃላፊው መንግስት እነዚህን አካላት በቁጥጥር ስር በማዋል ላይ መሆኑንም ነው የተናገሩት።
እነኝም ቡድኖች መንግስት እየተቆጣጠራቸው ነው ያለው። በርካታዎቹ ቁጥጥር ስር ውለዋል። ይሄ አሁንም በተጠናከረ መንገድ ይቀጥላል። በዚህ ዙሪያ የሚሳተፍ ማንኛውም ግለሰብ፣ ማንኛውም ሶሻል ሚዲያ ላይ የሚሰራ ዩቲዩበርስ በሙሉ በውሸት አገርን የማፍረስ ጉዳይ ውስጥ የሚሳተፉት ላይ መንግስት ትግስት አለው። ምክንያቱም ጉዳዩ ኢትዮጵያን የማዳንና ያለማዳን ጉዳይ።
የደህንነትና የጸጥታ የጋራ ግብረ ኃይልም ወቅታዊ ጉዳዮችን በማስመልከት ዛሬ በሰጠው መግለጫ የአዲስ አበባን ሰላምና ጸጥታ በሚፈታተኑ ጉዳዮች ላይ የማያዳግም ያለውን ህጋዊ እርምጃ መውሰድ መጀመሩን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ ተከታዩም ከተያያዥ ርዕስ ጋር የሚያቆየን ነው። ወደ ኦሮሚያም ይወስድናል። የክልሉ ህዝብ በሰው ኃይልም ሆነ በንብረት ከመከላከያ ጎን መቆም አለበት ሲል የኦሮሚያ ብሔራዊ ክልላዊ መንግስት ጥሪ ያቀረበ። የኢትዮጵያ ዜጎች ለፍትህ ፓርቲን በበኩሉ በክልሉ የሚገኙ ደጋፊዎች፣ አባላትና አመራሮች ለጥሪው አዎንታዊ መልስ ሰጥተው ለአገሪቱ ሉዓላዊነት ይፋለማሉ ሲል ገልጧል። የኦሮሞ ፌዴራሊስት ኮንግሬስ በበኩሉ ለኢትዮጵያ መፍትሄው ውይይት ነው ብሎ እንደሚያምን አስቀድሞ ከገለጸ ውጪ የተለየ አቋም እንደሌለው ተናግሯል። ለዝርዝሩ ፀሐይ ዳምጠው።
ህወሓት ከሶስት ዓመት በፊት በኦሮሞ ወጣቶችና በመላው ኢትዮጵያ ህዝብ በተደረገው ትግል ከኢትዮጵያ የመሀል ፖለቲካ ማዕከል መውጣቱን የገለጹት የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ኃይሉ አዱኛ መንግስት አሸባሪ ብሎ የፈረጀው ቡድን አሁንም ሀገሪቷን ለማፍረስ እየተጋ ነው ሲሉ ገልጸዋል። እናም መላው የኦሮሞ ወጣቶችና የክልሉ ነዋሪዎች ባላቸው ሁሉ ከሀገር መከላከያ ሰራዊት ጎን እንዲቆሙ መንግስት ጥሪ ማቅረቡን ተናግረዋል።
የክልሉ ወጣቶች ቀሬና ቄሮዎች የመከላከያ ሰራዊቱን ተቀላቅሎ አስፈላጊውን መስዋዕትነት ከፍለው የኢትዮጵያን ዳር ድንበር፣ የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት እንዲያስከብሩ የተላለፈ ጥሪ ነው። ይሄ ጥሪ እንግዲህ ለተለያዩ የህብረተሰብ ክፍሎችን ያካተተ ነው። ንብረት ያለው ንብረቱን እንዲጠብቅ፣ ካለው ሀብት ደግሞ መከላከያውን እንዲያጠናክር፣ የሃይማኖት አባቶች በጸሎት እናቶችም እንደዚሁ።
በሌላ በኩል ህወሓት በመንግስት በኩል የሚቀርቡበትን ውንጀላዎችን የማይቀበላቸው ሲሆን ጦርነቱ በትግራይ ህዝብ ላይ የተቃጣውን ጥቃት ለመከላከል እንደሆነ በተለያየ ጊዜ ሲናገሩ ቆይተዋል። ሆኖም ህወሓት ኢትዮጵያን ለማፍረስ አላማ ይዞ ጦርነቱን መጀመሩን የተናገሩት አቶ ኃይሉ የኦሮሚያ ብሔራዊ ክልላዊ መንግስትና የክልሉ ህዝቦች በማቀናጀት መከላከያውን ሲደግፉ መቆየታቸውን ገልጸዋል። አሁንም በህዋት የተዘነዘረውን ጥቃትም ሀገር አቀፍ ነው ብለውታል።
ይህ ጥቃት በአንድ ወይንም በሁለት ክልል ላይ የተዘነዘረ ጥቃት ሳይሆን ኢትዮጵያን ለማፍረስ ጁንታው ያወጀው ጦርነት ስለሆነ ይህን ደግሞ እኩይ ዓላማውን እውን ለማድረግ መሆኑ ይታወቃል። ይሄ የመላው ኢትዮጵያውያን ጥቃት ስለሆነ የእኛም ክልል አስፈላጊውን መስዋዕትነት ከፍሎ አስፈላጊውን ድጋፍ አድርጎ ልክ እንደ ከዚህ በፊቱ የልዩ ኃይሏችንም አሰማርተናል፣ ሚሊሻዎችንም ልከናል። ከዚህም በተጨማሪ ደግሞ በአይነትና በገንዘብ ድጋፍ አድርገናል። አሁንም ይህን ድጋፍ አጠናክረን እንቀጥላለን። ይህን ስናደርግ ስራችን እየሰራል፣ በአንድ እጅ ልማታችንን እያፋጠን፣ በሌላ እጃችን ደግሞ ጁንታ የሚሰነዝርብንን ጥቃት እየመከትን የሀገራችን ብልጽግና እውን እናደርጋለን የሚል ነው ጥሪው የቀረበ።
ወጣቶችም ሆኑ ማንኛውም የክልሉ ነዋሪዎች ሰላማቸውን በተቀናጀ መልኩ እንዲጠብቁ አደረጃጀት ተፈጥረዋል ብለዋል ኃላፊው።
በመላው የኦሮሚያ ቀበሌዎች የስርዓቱ ጠባቂ የስርዓቱ ደጀን ብለን ስልጠና ሰጥተናል። ጋቸን እስርና በሚል ህዝቡን ያደራጀነው ያ ስልጠና ህዝቡ ተደራጅቶ ራሱን አካባቢውን እንዲጠብቅና እነዚህ አዲስ ሲት ጸጉረ ለውጥን ካዩ ደግሞ ለጸጥታ አካሎች በመጠቆምና ራሳቸውን እንዲጠብቁ ቀያቸውን እንዲጠብቁ የሚል ዓላማ ያነገበ አደረጃጀት ፈጥረናል። ያን አደረጃጀት ተጠቅሞ ክልላቸውን፣ ራሳቸውን፣ ቀያቸውን፣ አካባቢያቸውን ነቅቶ እንዲጠብቁ እየተሰራ ይገኛል።
የኢትዮጵያ ዜጎች ለፍትህ ኢዜማ በበኩሉ የኦሮሚያ ብሔራዊ ክልላዊ መንግስት ለክልሉ ህዝቦች ያቀረበውን ጥሪ ተቀብለው በክልሉ የሚገኙ የፓርቲው ደጋፊዎች፣ አባላትና አመራሮች የምትጠበቅባቸውን አስተዋጽኦ ያደርጋሉ ሲል ለአሜሪካ ድምጽ ገልጸዋል። አቶ ናትናኤል ፈለቀ የፓርቲው የህዝብ ግንኙነት ኃላፊ ናቸው።
ህወሓት እያደረገ ያለው እንቅስቃሴ የሀገራችን ህልውና አደጋ ውስጥ የከተተበት እና ከፍተኛ ደረጃ ላይ የደረሰበት ወቅት ላይ ነው የምንገኘው። ከዛ አንጻር አሁን ጦርነቱ የሚካሄደው በአማራና በአፋር አካባቢ ይሁን እንጂ የህልውና አደጋ የተደቀነው በአጠቃላይ ኢትዮጵያውያንና ኢትዮጵያዊነት ላይ ነው። ስለዚህ ሁሉም ኢትዮጵያውያን የቅድሚያ ተሰጥቶት ይህንን አደጋ መቀልበስ ያስፈልጋል የሚል እምነት ነው ያለን። ከዚህ አንጻር የክልሉ መንግስት ያወጣው መግለጫ በበጎ ነው ያየ ነው። እኛም ለደጋፊዎቻችን፣ ለአባላቶቻችን፣ ለአመራሮቻችን በሙሉ ያስተላለፍ ነው መልእክት አሁን በደረስንበት ደረጃ ከሁሉ ነገር ቅድሚያ ልንሰጠው የሚገባው የሀገራችን ህልውና ማረጋገጥ ነው። ለዛ ደግሞ ግንባር ቀደም ተሰላፊ መሆን አለብን የሚል ነው።
አቶ ናትናኤል አክለውም በማህበራዊ ገጾች ላይ እየተዘዋወሩ ባሉ ሀሰተኛ መረጃዎች ህብረተሰቡ ግራ መጋባት የለበትም ብለዋል።
በተለይ ሀሰተኛና አደናጋሪ መረጃዎችን የሚያስተላልፉ አካውንቶች እንዳሉ እናውቃለን። እነዛ በአጠቃላይ የሀገራችን ህልውና ለማረጋገጥ በሚደረገው እንቅስቃሴ ውስጥ አሉታዊ ተጽዕኖ እያሳረፉ ነው። ያ በፍጹም ተቀባይነት የለው እና እንደዚህ አይነት ተግባር የሚፈጽሙ ሰዎች ላይ ህጋዊ እርምጃ መወሰድ አለበት ብለን ነው የምናስበው። ማህበረሰቡም ደግሞ አንደኛ ሀሰተኛና ያልተረጋገጡ መረጃዎችን ከማባዛት እንዲቆጠብ፣ ሁለተኛ ደግሞ እንደዚህ አይነት መረጃዎች የሚያጋሩ ሰዎችን በማጋለጥ ትብብሩ እንዲያደርግ ነው የምንጠይቀው።
በሌላ በኩል በዚህ በኦሮሚያ ክልል መንግስት ውሳኔ ላይ አስተያየት እንዲሰጡን የጠየቅናቸው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ጽህፈት ቤት ኃላፊ አቶ ጥሩኔ ገምታ በበኩላቸው ለጊዜው በውሳኔው ላይ ፓርቲያቸው የሚሰጠው ውሳኔ እንደሌለ ገልጸው ለኢትዮጵያ መፍትሄ ሁሉንም ያካተተ ውይይት ማድረግ ነው በሚል አስቀድሞ ከተሰጠው የፓርቲ አቋም የተለየ ነገር እንደሌላቸው ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ሳቢያ ለረዥም ጊዜ የኖረው የኢትዮጵያና የዩናይት ስቴትስ ግንኙነት መስቀለኛ መንገድ ላይ ደርሷል ሲሉ የዩናይት ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ተናገሩ። ፌልትማን ይህን ያሉት ዛሬ በዩናይት ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ወቅታዊ ጉዳዮች ላይ ንግግር ባደረጉበት ወቅት ሲሆን ጦርነት በሀገሪቱ እየተስፋፋ ባለበት ወቅት የሁለቱ ሀገሮች ግንኙነት ጸንቶ ሊቆይ አይችልም ነው ያሉት። ንግግሩን በድረ ገጽ አማካኝነት የተከታተለችው ባልደረባችን ስምኝሽ የቆየ ተከታዩን አሰናድታለች።
የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን ዛሬ በዩናይትድ ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ጉዳይ ላይ ባደረጉት ንግግር በሰሜን ኢትዮጵያ እየተደረገ ባለው ጦርነት ዩናይትድ ስቴትስ ወገንተኛ አቋም እንዳላት መቆጠሩ ስህተት መሆኑንና በጦርነቱ ውስጥ የሚሳተፉ ሁሉንም ወገኖች እንደምትቃወም ተናግረዋል። ህወሓት ጦርነቱን ወደ አማራና አፋር ክልሎች መግፋቱና በሺዎች የሚቆጠሩ ሰዎች እንዲፈናቀሉ ማድረጉም ተቀባይነት እንደሌለው በመግለጽ ባስቸኳይ ከክልሎቹ እንዲወጡም ጠይቀዋል።
We have consistently condemned the TPLF's expansion of the war outside Tigray.
የህዋትን ከትግራይ ውጪ መስፋፋት በተደጋጋሚ አውግዘናል። አሁንም ህዋት ከአማራና ከአፋር ክልሎች እንዲወጣ እንጠይቃለን። ዓለም አቀፍ ተቀባይነት ያላቸው የሰብአዊ መብትና ሰብአዊ እርዳታ ላይ የሚሰሩ ድርጅቶች መዘጋት ዓለም አቀፉ ማህበረሰብ እርዳታ ለሚያስፈልጋቸው ሰዎች እንዳይደርስ አድርጎታል።
ፌልትማን አክለው በትግራይ ክልል 900 ሺህ ሰዎች ለረሃብ አደጋ መጋለጣቸውን ጠቅሰው ወደ ክልሉ በየወሩ መግባት የነበረበት 2000 የእርዳታ የጭነት መኪናዎች በኢትዮጵያ መንግስት እንዳይገባ መደረጉና የሰብአዊ እርዳታ ሰጪ ድርጅቶች ስራቸውን እንዳይሰሩ መደረጉን ባለስልጣናት ሆን ብለው ሰዎች እርዳታ እንዳያገኙ እያደረጉ መሆኑን ያሳያል ሲሉ ወቅሰዋል።
Closure of internationally renowned humanitarian organizations further erodes the ability
ይህ በትግራይ ላሉት ብቻ ሳይሆን ህዋት በተቆጣጠራቸው አፋርና አማራ ክልል ውስጥ ለንረዳቸው የሚገቡ ሰዎችንም ያጠቃልላል። ይህ የሚያሳየው ባለስልጣናት ሆን ብለው እርዳታ ማግኘት የሚያስፈልጋቸው ኢትዮጵያውያን እንዳያገኙ እያደረገ መሆኑን ያሳያል።
የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ሲመጣ አድርጓቸው በነበሩ የፖሊሲ ለውጦችና የዲሞክራሲ መሻሻሎች ምክንያት የዩናይትድ ስቴትስና የኢትዮጵያ ግንኙነት በአዲስ መልክ ታድሶ እንደነበር ያስታወሱት ፌልትማን የትራምፕ አስተዳደር በህዳሴ ግድብ ምክንያት ለኢትዮጵያ በሚሰጠው ሰብአዊ እርዳታ ላይ ጥሎት የነበረውን ማዕቀብ የባይደን አስተዳደር ማንሳቱን እንደማሳያ ጠቅሰዋል። ሆኖም በኢትዮጵያ ጦርነቱ እየተባባሰ ባለበት በዚህ ወቅት ግን የሁለቱ ሀገር ግንኙነት ባለበት ሊቀጥል እንደማይችልና ለአመታት የዘለቀው የሁለቱ ሀገር ግንኙነትም መስቀለኛ መንገድ ላይ መድረሱን ተናግረዋል። በዚህም ምክንያት ዩናይትድ ስቴትስ ከኢትዮጵያ ጋር ያላትን የንግድ ልውውጥ ስምምነት ለመሰረዝ እንዲሁም በጦርነቱ ላይ በተሳተፉ ሁሉም ወገኖች ላይ ማዕቀብ ለመጣል መዘጋጀቷን በአጽንኦት ተናግረዋል።
We have conveyed to Ethiopia that it is at risk of losing important benefits under the African Growth and Opportunity Act, AGOA.
የኢትዮጵያ ሰብአዊ መብት ጥሰቱን ካላቆመች በአጓ ያላትን ተጠቃሚነትን ልታጣ እንደምትችል ተናግረናል። ለዚህ ምክንያቱ በዩናይትድ ስቴትስ ህግ መሰረት ምክር ቤቱ የአጓ እድል ተጠቃሚ ለመሆን ሰብአዊ መብትን ማክበር እንደ ቅድመ ሁኔታ በማስቀመጡ ነው። ዩናይትድ ስቴትስ በፕሬዝደንት ባይደን ትዕዛዝ መሰረት ማዕቀቦችን ለመጣልም ተዘጋጅታለች።
ፌልትማን አክለው አብዛኛው የኢትዮጵያ ህዝብ መለስ ዜናዊ ይገዛበት ወደ ነበረው አገዛዝ መመለስ አለመፈለጉን እናውቃለን፣ ምርጫቸውንም እናከብራለን ያሉ ሲሆን ህወሓት ወደ አዲስ አበባ በመሄድ ስልጣን ለመያዝ የሚያደርገውን ጥረት እንደሚቃወሙም ተናግረዋል።
This is not 1991 when the TPLF led the forces that discharged the hated Mengistu regime. And let me be clear.
ይሄ ህወሓት የመንግስቱ ኃይለ ማርያምን ለመጣል እንደተንቀሳቀሰበት 1991 ዓመተ ምህረት አይደለም። እዚህ ላይ ግልጽ መሆን ፈልጋለሁ። ህወሓት ወደ አዲስ አበባ ለመግባት የሚያደርገውን ማንኛውንም ጥረትም ሆነ አዲስ አበባን ለመክበብ የሚያደርገውን ጥረት እንቃወማለን። ከህወሓት አመራሮች ጋር በነበረን ግንኙነትም ይህንን ግልጽ አድርገን ነግረናቸዋል።
ፌልትማን ከንግግራቸው በኋላ ከሰላም ተቋሙ ፕሬዝዳንት ሊዝ ግራንዴ ጋር ባደረጉት ጥያቄና መልስ ኤርትራ በአፍሪካ ቀንድ ሰላም ላይ አፍራሽ ሚና እንዳላት ገልጸው በኢትዮጵያ ውስጥ ካለው ግጭት እጇን እንድታወጣም አሳስበዋል።
And some of the according to the documentation that we have some of the absolute worst most horrifying human rights
ጦርነቱ ከጀመረበት ጥቅምት ወር አንስቶ እስከ ከኢትዮጵያ እስኪወጡበት ሰኔ ወር ድረስ ባለው ጊዜ እጅግ አስከፊና ዘግናኝ ከሆኑት የሰብአዊ መብት ጥሰቶች የተፈጸሙት በኤርትራ መከላከያ ሰራዊት ነው። የኤርትራ ሰራዊት ሙሉ ለሙሉ ከኢትዮጵያ እንዲወጡ እንጠይቃለን፣ ምክንያቱም የነሱ ሚና አፍራሽና ችግሮችን የሚያባብስ ነው።
ፌልትማን በሰሜን ኢትዮጵያ ያለው ጦርነት የማያበቃ ከሆነ በመላው ኢትዮጵያ እርዳታ የሚያስፈልጋቸው 28 ሚሊዮን ሰዎችን ለአደጋ እንደሚያጋልጥ እንዲሁም በተለያዩ ክልሎች ውስጥ መፈታት የሚገባቸው ችግሮችንም እንደሚያባብስ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። አድማጮች፣ ወደ ቅንብሮቹ ክፍለ ጊዜ ከመሻገራችን አስቀድሞ ለምሽቱም የመጨረሻ ያደረግነው የመጽሔቱ ዘገባ ደግሞ ወደ ቦረና ክልል ነው የሚወስደን። ከ5 ሚሊዮን ብር በላይ ሰብስበን ለተጎጂዎች አድርሰናል። ይሁን እንጂ የአካባቢው ነዋሪዎች አሁንም ተጨማሪ ድጋፍ ይሻሉ ነው ያሉት አቶ ጃታን ቦነያ። በቦረና ዞን በተከሰተው ድርቅ ሳቢያ በርካታ ነዋሪዎችና ተቋማት ድጋፍ በማድረግ ላይ መሆናቸውም ተገልጧል። በቅርቡ በማህበራዊ መገናኛ ዘዴዎች የተንቀሳቀሱ ወጣቶችም ከ5 ሚሊዮን ብር በላይ ማሰባሰባቸውን ለአሜሪካ ድምፅ ገልጠዋል። ከአሰባሳቢ ኮሚቴ አባላቱ አንዱ የምህንድስና ባለሙያው ጃታን ቦኒያ በተሰበሰበው ገንዘብ ለዞኑ ነዋሪዎች እርዳታ በማድረስ ላይ መሆናቸውን ተናግረዋል። የተሰበሰበው ድጋፍ መልካም ቢሆንም የአካባቢው ነዋሪዎች ከድርቁ እንዲያገግሙ አሁንም ተጨማሪ ድጋፍ ያስፈልጋቸዋል ነው ያሉት። የቦረና ዞን የአደጋ ስጋት አመራር ቢሮ በበኩሉ እስካሁን ብቻ ከ25,000 በላይ ከብቶች በድርቁ ሳቢያ መሞታቸውን አመልክቷል። መንግስት በዞኑ ያሉ ከብቶች ከድርቁ ለማትረፍ አዲስ መርሃ ግብር በቅርቡ ይጀምራል ያሉት የቦረና ዞን አደጋ ስጋት ቢሮ ኃላፊ አቶ ጉዮ ጨርሲ በበኩላቸው ከሀገሪቱ ውስጥና ከውጭ ሀገሮች ለአካባቢው ማህበረሰብ እያደረጉ ያለውን ድጋፍ ይቀጥሉ ዘንድም ተማጽነዋል። ገልሞ ዳዊት ነው የተከታተለው።
ወጣት ጃተኒ ቦንያ በቦረና ልክ ድርቁ እያየለ በመጣ ሰሞን ነበር ከሁለት ሰዎች ጋር ለዞኑ ነዋሪዎች ድጋፍ መሰብሰብ የጀመሩት። ከዚያም በኋላ ለዚሁ ዓላማ በተከፈተው የባንክ ሂሳብ ከውጭና ከሀገር ውስጥ በርካቶች ተሳትፈው ከ5 ሚሊዮን ኢትዮጵያ ብር በላይ ተሰብስበዋል ብለዋል።
ድጋፉን በማሰባሰብ ስራ በማህበራዊ መገናኛ ብዙሀን ብዙ ተከታዮች ያላቸውን አሳትፈን ጉዳዩ ብዙ ሰዎች ጋር እንዲደርስ አደረግን። ከዚያ በሶስት ሰዎች ማለትም በጃታን ቦነያ፣ መስከረም መንግስቱና ፍራውል ከበደ ስም ሂሳብ ከተከፈተ በኋላ ከውጭና ከሀገር ውስጥ ከ5 ሚሊዮን ብር በላይ ተሰበሰበ። በሰበሰብነው ገንዘብ 3 የቦረና ዞን ወረዳዎችን ለይተን ጥቅምት 20 አንስተን ዛሬ ጥቅምት 22 ይዘን የመጣነውን ድጋፍ ለነዋሪዎች እያደረስን ነው። አሁን ድጋፉን እየሰጠን ያለነው በተልተሌ፣ አሬሮ እንዲሁም በዲሎ ወረዳዎች ነው። እነኚህን ወረዳዎች ለድጋፍ የመረጥናቸው የቦረና አዛውንቶች የዞኑ አደጋ መከላከል ግብረ ኃይልና አደጋ ስጋት ቢሮ በሰጡን አቅጣጫ ነው። አሁንም በዲሎና በተልተሌ ድጋፉ ለነዋሪዎች እየተሰጠ ነው።
ጃታኒ በስምንት ቀን ተሰበሰበ ባለው 5 ሚሊዮን በላይ ብር የእህል ምግቦችና ዘይት ተገዝቶ ለነዋሪዎች እየደረሱ ናቸው ይላል።
ይዘን የመጣነውን ድጋፍና የህብረተሰቡን ችግር ስናስተያይ አይገናኝም። ህዝቡ ትልቅ ችግር ውስጥ ነው ያለው፣ ምክንያቱም ሰዎች ብዙ ከብቶች ሞተውባቸዋል። ስለዚህ እየሰጠን ያለነው ድጋፍ እዚህ ግባ የሚባል አይደለም። ነገር ግን የተገነዘብ ነው ህብረተሰቡም ደስ ያለው ችግራቸው በሌላ ወገኖቻቸው ዘንድ መሰማቱ ነው። የወገኖቻቸውን አለኝታ ስላዩ ደስ ብሏቸዋል። ስለዚህ መንግስት ተጎጂዎች ተገቢ እርዳታ የሚያገኙበትን መንገድ ማመቻቸት አለበት። የድጋፍ ሰጪ አካላት እንዲገቡ መፍቀድ እንዲሁም ራሱም ድጋፍ መስጠት መቀጠል አለበት። ዝናብ ቢዘንብ ራሱ አርብቶ አደሮች ከደረሰባቸው ጉዳት ለማንሰራራት ወራት ይፈጅባቸዋል።
አቶ ከሜ ኩሊ የተልተሌ ወረዳ ነዋሪ አርብቶ አደር ናቸው። እየተሰጠ ስላለው ድጋፍ እንዲሁም ድርቁ እያደረሰባቸው ስላለው ጫና እንዲህ ይላሉ።
አሁን 150 ከብቶች ሞተውብኛል። 60ው ደግሞ በድጋፍ የሚነሱ ናቸው። ከብቶቻችን አሁንም እያለቁ ነው። ብናልብ ወተት የላቸውም፣ ለእርድም ስጋ የላቸውም። እንዲሁ ለውሻና አዕዋፍ ነው እየተውን ያለ ነው። አሁን ድጋፍ ማግኘት ጀምረናል። ነገር ግን ድጋፉ በቂ አይደለም። ለከብቶቻችን የሚቀርበው ሳር እንዲሁም የምግብ እርዳታውም በቂ አይደለም። አሁን ለሰውም እየሰጋን ነው፣ ምክንያቱም ያሉን ከብቶች ናቸው። አሁን ወተት አይሰጡንም። እንሽጣቸው እንኳን ብንል የሚገዛንም የለም።
አቶ ከሜ መንግስት የድጋፍ ስራውን አጠናክሮ እንዲቀጥል ጠይቀዋል። አቶ ጉዮ ጨርፊ የቦረና ዞን አደጋ ስጋት ቢሮ ኃላፊ ናቸው። ድርቁ በዞኑ ከተከሰተ ወዲህ የሞቱት ከብቶች ከ25,000 በላይ መድረሱን አረጋግጠዋል። አሁን አሳሳቢው ነገር ይላሉ አቶ ጉዮ፣ ከሞቱት ከብቶች ይልቅ ለሞቱ ያሉት ቁጥራቸው ከፍተኛ መሆኑ ነው ብለዋል። ለዚህም መንግስት ጥናት በማድረግ ላይ መሆኑን ገልጸዋል።
ቆረኖን ኩንነም ፈቴና ወሪ ሚሊዮን ተርጓአት ተዴቲ ለአካሙ ከናም አርኪ ነማት እንጎሎልችኔ ዮካን መርግ ፊኔፊ ዮካን ሞ ኛተ ደዳ ፊኔፊ ቢሻን ፊኔፊ ወሪ ከናም ብዙን እንደንዳሙ
ይህ ጥናት ለምሳሌ በዞኑ ከሰባት ሚሊዮን በላይ እንስሳት እንዳሉ ይገመታል። እነኚህን ሁሉ መንግስት ሳርና ውሃ አቅርቦ ሊታደግ አይችልም። ስለዚህ በዚህ ጥናት በፊት እንዲህ አይነት ክስተት ሲኖር ምን ሲደረግ ነበር የሚለውን አንስተን የከብቶች መመገቢያ ማዕከሎች እንዲገነቡ የሚል ምክረ ሐሳብ ቀርቧል። ይህም በቀበሌና በወረዳ ደረጃ ከተለየ በኋላ ካሉት ከብቶች በአሃስ ተለይተው እንዲመገቡ ይሆናል። በማህበረሰቡ እየተደረገልን ያለው ድጋፍ ጠንክሮ መቀጠል አለበት። አለበለዚያ ሊሞቱ ያሉ ከብቶችን መታደግ አስቸጋሪ ነው የሚሆነው። ለዚህ ደግሞ እየተሰራ ያለው ጥናት ወሳኝ ነው። ምክንያቱም ለምሳሌ አንድ አርብቶ አደር 100 ከብቶች ቢኖሩትና ዛሬ 100 እስር ሳር ቢሰጠው ያን ለከብቶቹ ከመገበ ነገ የሚያበላቸው ነገር ሊያጣ ይችላል። ጥናቱ በመጪው አርብ ይጠናቀቃል። ከዚያ ወደ ስራ የምንገባ ይሆናል።
ሌላው አቶ ጉዩ የተናገሩት በዞኑ ያሉ ከብቶች የአጎራባች ማህበረሰብ የግጦሽ መሬት እንዲጠቀሙ ነው። በስካውኑ ከኮንሶና ከቡርጂ ማህበረሰቦች ከ21000 ሄክታር በላይ ግጦሽ መሬት መፈቀዱን ገልጸው አስተዳደሩ ያንንም ለማስፈጸም ከአካባቢው የመንግስት ኃላፊዎች ጋር እየመከረ ነው ብለዋል። በመጨረሻም በስካውን ለ200000 በላይ አባወራዎች የእርዳታ ድጋፍ መስጠቱን አሁን ለተከሰተው ድርቅ ድጋፍ በመስጠት ላይ ያሉትንም አመስግነው ድርቁ አሁንም ሊራዘም ስለሚችል ለቦርና ዞን ነዋሪዎች ድጋፋቸውን ነዋሪዎች እንዲቀጥሉ ጠይቀዋል። ለአሜሪካ ድምጽ ገልሙዳዊት ከዳማ።
የቦረና ዞንን ድርቅ በተከታትሎ የሚያቀርብልን ገልሞ ዳዊት ነው። በተከታታይ ዘገባዎቹን ያቀርበው ገልሞን አመሰግናለሁ። አድማጮች፣ አሁን ልዩ የፕሮግራም ማሳሰቢያ።
የቀጥታ ስርጭት መልእክት። ኢትዮጵያ ትግራይ ውስጥ በግጭቶች ውስጥ በተሳተፉ ወገኖች ሁሉ ተፈጽመዋል በተባሉ የሰብአዊ መብት ረገጣዎችና በስብዕናና በስደተኞች ዓለም አቀፍ ሕጎች ውንጀላዎች ላይ በጋራ ምርመራ ሲያካሂዱ የቆዩት የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ የሰብአዊ መብቶች ኮሚሽን ስላወጡት ሪፖርት የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት ከነገ በስቲያ ረቡዕ ጥቅምት 24 2014 ዓ.ም በአዲስ አበባ ሰዓት እኩለ ቀን ላይ መግለጫ ይሰጣሉ። ይህንን ጄኔቫ ላይ የሚካሄደውን ስነ ስርዓትና ጋዜጣዊ መግለጫ የአሜሪካ ድምጽ በቀጥታ ያስተላልፋል። የአፍሪካ ቀንድ አገልግሎት የአማርኛ፣ የአፋን ኦሮሞና የትግረኛ ዝግጅት ክፍሎችም በሶስቱም ቋንቋዎች የተዘጋጁ ማጠቃለያዎችና የሰብአዊ መብቶች ጉዳዮችን ተንታኞችን ይዘው ፕሮግራሙን በቀጥታ ያስተላልፋሉ። ስርጭቶቻችንን ከነገ በስቲያ እረቡ ጥቅምት 24 2014 ዓ.ም አዲስ አበባ ላይ ከቀኑ 6 ሰዓት፣ ጄኔቫ ላይ ከረፋዱ 5 ሰዓት ወይም 11 AM፣ ዋሽንግተን ዲሲ ላይ ከማለዳው 11 ሰዓት 5 AM የቴሌቪዥንና የራዲዮ በቴሌቪዥን ተመልካቾቻችን በሳተላይት በመደበኛው የኢትዮ ሳት ቪኦኤ ኢትዮጵያ ቨርቹዋል ቻናል 57 ዲግሪ ዌስት፣ የራዲዮ አድማጮቻችን በአጭር ሞገድ በ16000 ሜትር ባንድ በ17520 እና በ17775 ኪሎ ሄርዝ በቀጥታ እንድትከታተሉ እንጋብዛለን። የአሜሪካ ድምጽ
ከዋሽንግተን ዲሲው የዕለተ ማክሰኞ የአሜሪካ ድምፅ ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቅንብሩ ክፍለ ጊዜ ነው የምንዘልቀው። ንግድና ምጣኔ ሀብት። ኢትዮጵያ ዓለም አቀፉ የኮቪድ-19 ወረርሽኝና የሰሜኑ ክፍል ጦርነት ካሳደሩባት የምጣኔ ሀብት ጫና ለመላቀቅ የጦርነት ወቅት የምጣኔ ሀብት ፖሊሲ መከተል አለባት ሲሉ የሰጡትን ምክረ ሀሳብ የመጀመሪያ ክፍል ባለፈው ሳምንት ያሰማ ነው። የንግድና ምጣኔ ሀብት አዘጋጃችን ደረጀ ደስታ እንደሚለው እንግዳችን ዛሬ ለክፍል ሁለት ፕሮግራሙም ብቅ ብለዋል ይለናል። በሰላሳ ዓመታት በላይ በዓለም ባንክ ውስጥ ያገለገሉት የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ናቸው። እንግዳው እንዲህ ያቀርበዋል።
ባለፉት ሶስት ዓመታት ውስጥ በኢትዮጵያ ታይቷል የተባለው ለውጥ በምጣኔ ሀብቱ ላይ ያሳደረው አዎንታዊና አሉታዊ ተጽዕኖዎች ምንድን ናቸው? ዶክተር አክሎግ ከዚያ በፊት መጥቷል የተባለው ለውጥ ራሱ ምንድነው በማለት ማብራራት ይጀምሩና ከመጣኔ ሀብት ጋር ያለውን ግንኙነት አያይዘው ይመልሳሉ።
እንግዲህ ለውጥ በሚባልበት ጊዜ በኢትዮጵያ ውስጥ ስሙዝ ወይም ደግሞ ረጋ ያለ ለውጥ አይደለም። የተለያዩ ኃይሎች የፖለቲካ ሩጫ የሚያደርጉበት ሁኔታ ነው ያለው። ለውጥ ሲባል ጠቅላይ ሚኒስትር አብይ ስልጣን ከያዙ በኋላ ተቀናቃኙ ኃይል ምንድን ነው ያደረገው? ሂዶ መቀሌ ነው የመሸገው አይደለም? መቀሌ በመሸገበት ጊዜ ያነ የጦርነት መሰረቱ ፕሪፓሬሽን ወይም ዝግጅት እያደረገ ነበር ማለት ነው። ሌላው ደግሞ ጠቀስ የሚገባው ነገር የህዳሴ ግድብ በፍጥነት እንዲሰራ መንግስት በገባው ቃል ኪዳን መሰረት ህዳሴን ለማሰራት ከፍተኛ የሆነ ጥረት አድርጓል። በዚያ በኩል ይመሰገናል። እኔ በበኩል አመሰግነዋለሁ። ያ በሚደረግበት ጊዜ ያን ህዳሴ ግድብን ለመስራት የውጭ ምንዛሬ ያስፈልጋል። ብዙ ሰራተኛ ነው በፍጥነት የሚሰራ። ወጪ የሚደረገው የባጀት ፈሰስ በጣም ከፍተኛ ይሆናል። ቀን ተሌት የሚሰሩ ሰዎች ያሉበት።
ስለዚህ በዚህ የለውጥ በተባሉት 3 ዓመታት ውስጥ ያልተጠበቁ ነገሮች ታይተዋል ይላሉ ዶክተር አክሎግ። ቀስ በቀስ ጀምሯል ያሉትን ጦርነት ዋነኝነት በማንሳት ያመጣውን ጉዳት ማብራራታቸውን ይቀጥላሉ።
ጦርነቱ ያመጣው አሉታዊ ውጤት በጣም ግዙፍ ነው፣ ከምናስበው በላይ ነው። ስንት ቢሊየን ብር ወጪ እንደሆነ እኮ በቅጡ አናውቀውም፣ በፍጹም አይታወቅም። መሳሪያ፣ የጦር መሳሪያ ለመግዛት ኢትዮጵያ ፈሰስ ማድረግ ይኖርባታል የውጭ ምንዛሬ። ስለዚህ ወደ ኢንቨስትመንት፣ ወደ ልማት የሚሄደው ገንዘብ ወደ ጦርነት እየሄደ ነው ማለት ነው። ገበያ እንቅስቃሴ፣ አገር ውስጥ ያለው እንቅስቃሴ ቅድም በጠቀስኩት መሰረት ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ችግር ካለ፣ የሴኩሪቲ የደህንነት ችግር ካለ ያንንም ኢምፓክት ያደርገዋል ማለት ነው። አሉታዊ የሆነ ውጤት ይኖረዋል ማለት ነው። ስለዚህ የኢትዮጵያ በጣም ፈጣን የሆነ እድገት ታሳያለች ተብሎ ይነገርላት የነበረችው አገር መሰረታዊ የሆነ ለውጥ እያካሄደች የገጠሩን ኢኮኖሚ ዘመናዊ ለማድረግ መሰረተ ልማት ያስፈልጋል። ሰፊ የሆነ መሰረተ ልማት፣ የሀዲድ፣ የመንገድ፣ የግድብ ስራዎች በገስ መሰራት አለባቸው። ኢንዱስትሪያል ፓርክ ሙሉ በሙሉ መሰራት አለባቸው። እቅድ አለ። እቅዱ ወደ ስራ መተርጎም ይኖርበታል። ያ ሁሉ ወጪ ይጠይቃል። ያ ሁሉ ሰላም ይጠይቃል። የሰው ኃይል ይጠይቃል።
ከዚህ በፊት ያነጋገርናቸው የምጣኔ ሀብት ባለሙያዎችና ተቺዎች ከለውጡ ወይም ከ3 ዓመት በፊት የነበረው የኢትዮጵያ ምጣኔ ሀብት እድገት ያመጣ መሆኑን የሚገልጹ ሲኖሩ፣ በሌላ በኩል ደግሞ እድገቱ ስራ በመፍጠር መዋቅራዊም ሆነ ዘለቄታዊ መሰረት በመጣል ያመጣው ነገር የለም በማለት ይከራከራሉ። ጦርነቱም ባይኖር ተመዝግቧል የተባለው እድገት መሰረታዊ ለውጥ ለማምጣት መሰረት ጥሎ ይሆን? ዶክተር አክሎግ ይመልሳሉ።
መሰረታዊ የሆነ ለውጥማ አላመጣም። የማያመጣበት ምክንያት የበላይ ልሂቃኑ በተለይ ህወሓት ያደረገውን አንድ ምሳሌ ላቅርብ። ኢትዮጵያ ብዙ ጊዜ ልማቷን ታካሄድ የነበረው የባጀት ሳብሲዲ የውጭ መንግስታት ስለሚሰጡ፣ ዓለም ባንክ ስለሚሰጥ ነው። ያን አንድ የአሜሪካ ተቋም ብሉምበርግ ሁን ፎርብስ ይመስለኛል የዘገበው እንትን አለ 30 ቢሊዮን አሜሪካኖች ሰጡ ተባለ። 30 ቢሊዮኑ ተሰርቋል ነው ያለው። እንዴ ይሄ የሚሰጠው ገንዘብ ወደ ልማት ካልሄደ መዋቅራዊ የሆነ ለውጥ ሊመጣ አይችልም። ስር ነቀል የሆነ ለውጥ ሊመጣ አይችልም። ለይስሙላ እድገት አለ ይባላል። እድገትና መኖሩ ምንም የሚያከራክር አይመስለኝም። ምክንያቱም ከዚሮ የጀመረ ኢኮኖሚ እያደገ እያደገ መሄዱ ምንም እንትን የሚያጠያይቅ አይመስለኝም። ኮንስትራክሽን አለ፣ ቤቶች ይሰራሉ፣ ዲያስፖራ አለ፣ ዲያስፖራ ፈሰስ ያደርጋል፣ ኢንቨስተሮች አሉ፣ ኢንቨስተሮች ፈሰስ ያደርጋሉ። ያ ምንም የሚያከራክር አይመስለኝም። ግን መሰረታዊ የሆነ ለውጥ ልክ በምስራቅ ኤዥያ እንደሆነው ወደ ስራ እድል ተማሪዎች የተማሩ ዩኒቨርሲቲ፣ ኮሌጅ፣ ሀይ ስኩል የጨረሱት ወደ ስራ ሄደዋል ወይ? ነው አልሄዱም፣ በገት አልሄዱም። ስለዚህ መዋቅራዊ የሆነ ለውጥ አላመጣም። የኢትዮጵያ የገጠር ኢኮኖሚ ልክ እንዳለ ነው ያለ። ልክ እኔ በልጅነት እንደነበረው ነው። አሁንም ሰው በኩራዝ እኮ ነው የሚኖረው። እንጨት እኮ እንትን እያለ ነው እንጂ የኤሌክትሪክ እንትን የለውም። ስለዚህ መሰረታዊ የሆነ ለውጥማ አላመጣም። ሙስናው ኢትዮጵያን አድክሟታል። እንዲያውም የኢትዮጵያ ባጀት የኢትዮጵያን ባጀት ማን ወሰደው፣ የኢትዮጵያን ገቢ ማን ወሰደው ቢባል ካዝናዋ ባዶ ሆኖ ነው ይህ አዲሱ መንግስት የተረከበው። ባዶ ካዝና ነው የተረከበው። አብዛኛው የውጭ ምንዛሬ ተሰርቋል። ስለዚህ ሌብነት ባለበት፣ ኮራፕሽን ሙስና ባለበት፣ ጉቦ ባለበት፣ የድብቅ የጥቁር ገበያ ባለበት ሀገር ዘላቂና መሰረታዊ የሆነ ስራ እድል የሚፈጥር ሬዚሊየንሲ የሚፈጥር ኢኮኖሚን ለመፍጠር በጣም አስቸጋሪ ነው፣ አይቻልም። እንደውም
ይህ ሁሉ ሆኖ አሁን ባለው ተጨባጭ ሁኔታ ውስጥ ምጣኔ ሀብቱን ወደፊት ማራመድና ተፈላጊውን እድገት ማስመዝገብ የሚቻለው እንዴት ነው? ባለሙያዎች ለምሳሌ የዋጋ ግሽበትን ለመቆጣጠርና የዓለም አቀፍ የገንዘብ ተቋማትን ተጽዕኖ ለመቋቋም የውጭ ምንዛሬ ተመንን ማስተካከል፣ የብርን ዋጋ ዝቅ ማድረግ እንደ አንድ አማራጭ ተደርጎ መታየቱ አማራጭ የሌለው ነገር ሆኗል የሚሉት በአንድ በኩል፣ ሌሎች ደግሞ የብር ምንዛሬ ዋጋን ማርከስ ማቆሚያ አይኖረውም ለውጥም አያመጣም ይላሉ። ዶክተር አክሎግ ከየትኛው ወገን ናቸው?
የብር ኤክስቼንጅ ሬት ከዶላር ጋር በጣም አከራካሪ የሆነ ኮሬሌሽን ነው ያለው። የብሩን ዋጋ እየቀነስን እኔ ወጣት በነበርኩበት ጊዜ $1.02 ነበር አይደል? አሁን እኮ 45 ደርሷል። በጥቁር ገበያ 60 አንድ ሰሞን እንደውም 70 ደርሶ ነበር። የፈለገውን ያክል ቢሆን ዚምባብዌ ያየነው እንትን አለ። የብርን ዋጋ ከዶላር ዝቅ እያደረጉ ከየን ዝቅ እያደረጉ ከዶችማርክ ዝቅ እያደረጉ መሄዱ ብቻውን አያዋጣም። በምንም አያዋጣም። መሆን ያለበት የጥቁር ገበያውን ለምን እንዲስፋፋ ቻለ? ከምርት ጋር የተያያዘ ሁኔታ አለ ወይንስ ደግሞ ከጥቁር ገበያው ጋር የተያያዘ ሁኔታ ነው ያለ? ሙስና ሙሉ በሙሉ ተደምስሷል ወይ? አልተደመሰሰም። ኮራፕሽን አሁንም እንዳለ ነው። በየቦታው በገጠር ከተማዎች አንድ ሰው ሂዶ አገልግሎት በሚጠይቅበት ጊዜ መጀመሪያ የሚጠየቀው ጉቦ ነው። ያንን እኮ ስርዓቱ አልቀየረውም። ገና ያልተቀየረ እጅግ በጣም የሚዘገንን የባህል መኮላሸት አለ ኢትዮጵያ ውስጥ። ስለዚህ በዚያ በኩል ዲሲፕሊን የሆነ አመራር ከቀበሌ ጀምሮ እስከ ፌዴራል ድረስ ያስፈልጋል። ከሙስና ሌብነት፣ ከጉቦ ነፃ የወጣ ዲሲፕሊን የሆነ ካድሬ ኦፍ ፕሮፌሽናልስ ኢትዮጵያ ያስፈልጋታል። አመራሩ እንደዚያ ከሆነ ትንሽ ለማስታገስ የሚቻልበት ሁኔታ ያለ ይመስለኛል።
የምጣኔ ሀብቱን ባለሙያ ዶክተር አክሎክ ቢራራን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታ ለዝግጅቱ አመሰግናለሁ። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ2022 ዓ.ም የተባበሩት መንግሥታቱን የሰብአዊ መብቶች ምክር ቤት ዳግም ትቀላቀላለች ሲል ይጀምራል የዕለቱ ርዕሰ አንቀጽ። ይህም ፕሬዚደንት ጆ ባይደን የዩናይትድ ስቴትስን የውጭ ፖሊሲ ፈር ለማስያዝና የሰብአዊ መብት ጥበቃን ለማረጋገጥ የገቡትን ቃል እውን የሚያደርግ ነው ብሏል። ምክር ቤቱ ግፍ የፈጸሙ ወገኖችን ተጠያቂ ለማድረግ መረጃዎችን መዝግቦ በማስቀመጥ የሰብአዊ መብቶችና የሰው ልጅን መሠረታዊ ነጻነት ለማስጠበቅ ጉልህ ሚና ይጫወታል ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰጡትን ቃል ዋቢ ያደረገው የዕለቱ ርዕሰ አንቀጽ በድንገተኛ ሁኔታዎችና እየተፈጸሙ ባሉ የሰብአዊ መብት ቀውሶች ላይ ትኩረት በማድረግ ድምፃቸው ያልተሰማላቸው ወገኖች የሚሰሙበት ቦታ እንዲያገኙ ወይም እድል እንዲፈጠር ያደርጋል። ምክር ቤቱ በተጨማሪም መሻሻል የሚገባቸውን ጉዳዮች ሊሻሻሉ በሚችልባቸው መንገዶች ላይ ከአጋሮቻችን ጋር ግልጽ ውይይት የምናደርግበትን መድረክም ያበጃል ያሉትን ዘርዝረዋል። ርዕሰ አንቀጹ በማያያዝም ለእስራኤል የሚሰጠውን ያልተመጣጠነ ትኩረትና በርካታ አባል አገሮች አላቸው ያሉትን እጅግ የከፋ የሰብአዊ መብት አያያዝ ጨምሮም የመንግስታቱ ድርጅት የሰብአዊ ጉዳዮች ምክር ቤት ራሱ የራሱ ችግሮች አሉት ሲሉ ብሊንከን ማሳሰባቸውን አመልክተዋል። እያንዳንዱ ሰው ያለውን ሰብአዊ መብት ለማስጠበቅ አገሮች ያላቸውን ግዴታ ማክበራቸውን ጨምሮ የሰብአዊ ጉዳዮችን ምክር ቤቱ የተመሰረተባቸው መርሆችን ለመቀልበስ የሚደረጉ ጥረቶችን በጋራ ሆነን መመከት አለብን ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር የገለጹትንም ጠቅሰዋል። በምክር ቤቱ ውስጥ እንደሚገኝ ሙሉ አባል አገር በመጀመሪያ ጥረታችን ምክር ቤቱ በአፍጋኒስታን፣ በርማ፣ ቻይና፣ ኢትዮጵያ፣ ሶሪያና የመን እውን ልናደርጋቸው በምንችላቸው ጉዳዮች ላይ ትኩረት ማድረግ አለበት ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የተናገሩትን ያወሳው ርዕሰ አንቀጹ ሰፋ ባለ አተያይ ደግሞ መሰረታዊ የሰው ልጆች መብትና የሴቶች መብት ከበሬታን እናበረታታለን፣ እንዲሁም የሃይማኖቶች አለመቻቻልን፣ ዘርና ዘውግ ተኮር ኢፍትሐዊ ድርጊቶችን፣ በደሃጣን ቡድን አባላት ላይ የሚደርሱ ጥቃቶችና አድሎችን እንቃወማለን ማለታቸውን ዘርዝረዋል። ዩናይትድ ስቴትስ እጅግ በጣም የከፋ የሰብአዊ መብት ማህደር ያላቸውን አገሮች መምረጥ ትቃወማለች ያሉት አምባሳደር ግሪንፊልድ አክለውም በአገራቸውም ሆነ በውጭ ለሰብአዊ መብቶች መጠበቅ ቁርጠኛ የሆኑ አገሮችን ለአባልነት ማበረታታት አለብን፣ በተሻለም መጠን ሁሉን አቀፍ መብት አክባሪና ነጻ ለመሆን ሳናሰልስ ጥረት ማድረግ አለብን ብለዋል። የዕለቱ ርዕሰ አንቀጽ በመጨረሻም የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ብሊንከን ዩናይትድ ስቴትስ በሰብአዊ መብቶች ምክር ቤት ውስጥ እንደገና እንድታገለግል እድል ስለሰጡ የመንግስታቱን አባል አገሮች ማመስገናቸውን ገልጾ የሰብአዊ መብት ጥበቃ እንዲጎለብትና ምክር ቤቱ በዓለም ዙሪያ የሚሰራቸው ስራዎች እንዳይመክኑ ከዓለም አቀፍ አጋሮቻችን ጋር በመሆን እንሰራለን ያሉትን በመጥቀስ አተተውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች አሁን የደረሰን የሰዓት ማስተካከያ ላስታውስ። ቀደም ብለን ባስተዋወቅ ነው ማሳሰቢያ መሰረት በነገ ዕለት የተባበሩት መንግስታት የሰብአዊ ጉዳዮች ጽህፈት ቤትና የኢትዮጵያ ሰብአዊ መብት ኮሚሽን በጋራ ያጠኗቸውን የሰብአዊ ጉዳዮች ሁኔታ የተመለከተው መግለጫ ክትትሉ ሰዓቱን ድጋሚ የተለወጠውን ሰዓት ላስታውስ ከጠዋቱ 5:30 በኢትዮጵያ ሰዓት ከማለዳው 10:30 ደግሞ በዋሽንግተን ዲሲ ሰዓት መሆኑን እንድታስታውሱና እንድትከታተሉ እንገልጻለን። አድማጮች በድጋሚ ሰዓቱ ከጠዋቱ 5:30 በኢትዮጵያ ሰዓት ከማለዳው 10:30 ደግሞ በዋሽንግተን ዲሲ ሰዓት ነው። ስርጭታችንን በዚሁ ማብቃታችን ነው። ያስተናግድኳቸው አሉላ ከበደ ከብርሃን ኃይሉ ጋር አቀናባሪ ከሌሎች ባልደረቦቻችን ጋር በመሆን በዚሁ ተሰናበትን። ሰዓታችን አበቃ። ሰላም፣ ደህና እደሩ።